Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በጣም ደስ ይላል። በትራዲሽናል ሚዲያ አልፎ ኒው ሚዲያ የሚባለውን ሪኮግናይዝ ማድረጉ ራሱ በጣም አንድ ትልቅ ነገር ነው ብለን እናስባለን።
ለወራት እስር ላይ ከቆዩት የዞን ዘጠኝ አምደኞች አንዱ ዘላለም ክብረት ነው። ዋና መቀመጫውን በኒውዮርክ ያደረገው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የዘንድሮ የመገናኛ ብዙሀን ነጻነት ተሸላሚ አድርጓቸዋል። በዕለቱ አብይ ርዕስ ዝርዝሩን ይዘናል።
ከምሽቱ ዜናችን መካከል ደግሞ ትናንት ግብጽ በረሃ ውስጥ በደረሰ ጥቃት የተገደሉ የሜክሲኮ ቱሪስቶች ቁጥር 8 ደረሰ፣ የፍልሰተኞች ብዛት እየጨመረ የሟቾችም ቁጥር በዚያው መጠን እያደገ መሄዱ ተነገረ፣ የዓለም አቀፍ አቶሚክ ኤነርጂ ዋና ኃላፊ ሰሞኑን ቴህራን ይሄዳሉ፣ ሩሲያ ለሶሪያ ወታደሮች ድጋፌን እሰጣለሁ እቀጥላለሁ አሉች የሚሉ ይገኙበታል።
የዕለቱ መደበኛ ቅንብሮች ሐኪሞን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ላይ ያተከሩ ሳምንታዊ ቅንብሮቻቸውን ይዘው በሁለተኛው አጋማሽ ጠብቋችኋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ከዛሬ ማክሰኞ መስከረም 4 2008 ዓ.ም ዝግጅታችን ጋር ተረኛ አስተናጋጆች ሉላ ከበደና
አዲሱ አበበ፣ ፕሮግራም አቀናባሪያችን ጽዮን ግርማ፣ የስርጭት መሐንዲሱ ደግሞ ሲድራክ። እኛ ሁሉ እንግዲህ እስከ 4 ሰዓት አብረን እናመሻለን። በመጀመሪያ ግን ዜና። ትናንት በምዕራባዊ የግብጽ በረሃ በደረሰ ወታደራዊ ጥቃት የሞቱት የሜክሲኮ ቱሪስቶች ቁጥር ወደ 8 ከፍ ማለቱ ተገለጠ። ሽብርተኞችን በማደም ላይ የነበሩት የግብጽ ወታደሮች በስህተት ነበር ለምሳ በሰዓት የቆመ የአጉሪቱ 4 ተሽከርካሪዎች ላይ ተኩስ የከፈቱት። ከ8ቱ የሜክሲኮ ቱሪስቶች በተጨማሪ 4 ግብጻውያን እንደነበሩበትና በድምሩ ሟቾቹ 13 ቱሪስቶች መሆናቸው ታውቋል። የሜክሲኮ ባለስልጣናት ድርጊቱን አውግዘው ግድያውም በቶሎ እንዲጣራ ጠይቀዋል። ለግድያው ይቅርታ የጠየቁት የግብጽ ባለስልጣናት እስካሁን ግን ምንም ዝርዝር ስለ ጉዳዩ አልተናገሩም።
የአውሮፓ ህብረት ወደዚያ እየጎረፉ ባሉት ስደተኞችና ከተለያዩ ሀገሮች ፈልሰው በመጡ አህጉሪቱን የገባችበትን ቀውስ ለመፍታት ወሰን ባለመቻሉ ተጨማሪ ሌሎች ለእልቂት ሊጋለጡ እንደሚችሉ ዓለም አቀፍ የፍልሰት ጉዳዮች ድርጅት አይኦኤም አስጠነቀቀ። ባልደረባችን ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች።
ይህ የያዝነው የአውሮፓውያን መስከረም ወር ከፍተኛ የስደተኞች ቁጥር ያለቁበት ነው። ዓለም አቀፉ የፍልሰት ድርጅት አይኦኤም የሚሞቱ ስደተኞችና ፈላሾች ቁጥር በየጊዜው መጨመሩን ዘግቧል። በእነዚህ ባለፉት ጥቂት ቀናት እንኳን ከግሪክ ደሴት ወደ ቱርክ ሊያቋርጡ ሲሞክሩ ቁጥራቸው ወደ 72 የሚደርስ ስደተኞች ሕይወታቸውን እንዳጡ አይኦኤም ገልጿል። የቱርክ የጠረፍ ጠባቂዎች የሰጡት መረጃ እንደሚያመለክተው ደግሞ ቀደም ብሎ በመስከረም ወር 13 ስደተኞች በቱርክ ባህር ውስጥ ሰምጠው ሞተዋል። ስለዚህም የመስከረም ወር በሁለት ዓመታት ውስጥ በሜዲትራኒያን ባህር ላይ ከፍተኛ የስደተኞች ቁጥር የሞቱበት ነው ይላሉ የአይኦኤም ቃል አቀባይ ሊዮናርድ ዶሊ።
As the seasons turn and as the weather gets colder and as the dangers increase
ወቅቱ ሲለወጥና አየሩ እየቀዘቀዘ ሲሄድ አደጋው ይጨምራል። አውሮፓውያኑ ምንም ውሳኔ ላይ መድረስ ስላልቻሉ ቁጥራቸው ከፍ ያለ ተጨማሪ ስደተኞች ያልቃሉ የሚል ፍርሃት አለን።
ትላንት ብራሰልስ ውስጥ የተሰበሰቡት የአውሮፓ ሚኒስትሮች አብዛኞቻቸው ሶሪያውያን የሆኑ 120 ሺህ ስደተኞችን ማስፈር ላይ ከስምምነት መድረስ አልቻሉም። ግሪክና ኢጣሊያ በሚጎርፉባቸው ስደተኞች ብዛት እጅግ ተደናግጠዋል። አንዳንድ በተለይም የመሃል አውሮፓ ሀገሮች የተወሰኑትን ስደተኞች ተቀብሎ ለማስፈር አልተባበሩም። ዓለም አቀፉ የፍልሰት ድርጅት አይኦኤም እንደ አውሮፓ አቆጣጠር በ2005 ዓ.ም ቱርክ ውስጥ የሕገ ወጥ አዘዋዋሪዎች ሰለባ የሆኑ ፈላሾችን ለመርዳት የዘረጋው ነጻ የእርዳታ ስልክ መስመር ዛሬ ለብዙዎች ሰዎች ሕይወት እንዲተርፍ ማስቻሉን ሊዮናርድ ዶሊ ተናግረዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCRም የአውሮፓ ሀገሮች በመተባበር ለቀውሱ መፍትሄ ካላሹ የሚሞተው ህዝብ በከፍተኛ ቁጥር ይጨምራል ሲል ማስጠንቀቂያውን አክሏል።
ከፍልሰተኞች ዜና ሳንወጣ ከመካከለኛው ምስራቅና ከአፍሪካ እየፈለሱ ጥገኝነት ፍለጋ ወደ አውሮፓ የሚሄዱ ሰዎች ቁጥር በበዛ መጠን የሟቾችም ቁጥር በዚያው መጠን ከፍ ማለቱ ተገልጧል። የግሪክ የወደብ ጀልባ ጠባቂ ዋናተኞች የ22 ሰዎችን አስክሬን ማግኘታቸውም ታውቋል። የግሪክ ዜና አውታር እንደዘገበው አንድ ከቱርክ ወደብ የተነሳ ጀልባ ሰምጦ ዋናተኞቹ ወደ 200 ያህል ሰዎችን አድነዋል። ከነዚህ በህይወት ከተረፉት መካከል 15 የሚሆኑት ህፃናትና ትናንሽ ልጆች እንደነበሩም ታውቋል። ከጥር ወር ወዲህ ብቻ ከ2300 በላይ ፍልሰተኞች ናቸው ወደ አውሮፓ ሲያመሩ ህይወታቸውን ያጡ። ብዙዎቹ የሶሪያውን የአራት ዓመት ተኩል የእርስ በርስ ጦርነት የሚሸሹ መሆናቸውም ታውቋል።
እንደ አውሮፓውያን የዘመን አቆጣጠር 2016 በመጪው ዓመት የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ቢሊዮነሩ ዶናልድ ትራምፕ እና የቀድሞ የአእምሮ ቀዳጅ ቤን ካርሰን የሪፐብሊካኑን ፓርቲ ተወክሎ ከዲሞክራቶች ጋር ለመወዳደር ከተሰለፉት ቀዳሚውን ረድፍ መያዛቸው ተገለጠ። 16ቱ የሪፐብሊካኑ ፓርቲ ተወዳዳሪዎች ነገ ረቡዕ ሁለተኛውን ዙር ክርክር እንደሚያደርጉ ቢታወቅም በሲቢኤስ የቴሌቪዥን ጣቢያና በኒውዮርክ ታይምስ መጽሔት የህዝብ አስተያየት መስጫ መሰረት ዶናልድ ትራምፕ በ27%፣ ካርሰን ደግሞ በ23% በቅደም ተከተል ተፎካካሪዎቻቸውን እየመሩ መሆናቸው ታውቋል። ሁለቱም ግን ከዚህ ቀደም በምንም አይነት የመንግስት መስሪያ ቤት ተመርጠው ያገለገሉ ወይም በዚያ የስራ መስክ የስራ ልምድ ያላቸው አለመሆናቸውም ታውቋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የኢራኑ የኒኩሌር ኃላፊ ትናንት ሰኞ ማታ እንደገለጡት የተባበሩት መንግስታት ድርጅት የኒኩሌር ጦር መሳሪያ የበላይ ተቆጣጣሪ በዚህ ሳምንት ማብቂያ ገደማ ቴህራንን ይጎበኛሉ። አልአክባር ሳሌሂ ይህን የተናገሩት ቪየና ላይ ከዓለም አቀፉ የአቶሚክ ኃይል መስሪያ ቤት ዋና ኃላፊ ዩኪያ አማኖ ጋር ከተገናኙ በኋላ ለኢራን ቴሌቪዥን በሰጡት ቃል ነው። ዓለም አቀፉ የአቶሚክ ኢነርጂ መስሪያ ቤት ኢራን የኒኩሌር ፕሮግራሟን ለመቀነስ ባለፈው ሐምሌ ወር ከስድስቱ የዓለም ሀያላን ጋር የደረሰችውን ስምምነት በበላይነት የሚቆጣጠር መሆኑ ይታወቃል። እንዲሁም ኢራንና ዓለም አቀፉ የአቶሚክ ኃይል መስሪያ ቤት ደግሞ ኢራን የኒኩሌር ጦር መሳሪያ እንቅስቃሴዋን እንድትገታ የተጀመረውንና መቋጫ ያልተገኘለትን ጥያቄ በጋራ ለመፍታት አብረው እንደሚሰሩ ይታወቃል። ኢራን የኒኩሌር ጦር መሳሪያ የማነጽም ሆነ የማስፋፋት እቅድ እንደሌላት በተደጋጋሚ መግለጿ ይታወቃል። የኒኩሌር ፕሮግራሜ ለሰላማዊ ዓላማ ነው የምትለው።
ለሶሪያ የምታደርገውን ወይም የሚደረገውን የሩሲያ ወታደራዊ ድጋፍ ትክክል ነው ሲሉ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ተናገሩ። ፑቲን ዛሬ ማክሰኞ በሰጡት ቃል የሶሪያ ወታደሮች በሽብርተኛ ወረራ ላይ የሚያደርጉት ውጊያ ሩሲያ ድጋፏን ትሰጣለች ነው ያሉት። ታጂክስታን ውስጥ በተካሄደ አንድ ክልላዊ የደህንነት ጉባኤ ላይ ፑቲን ሲናገሩ ሶሪያ ውስጥ ለአራት ዓመታት ተኩል የዘለቀውን የእርስ በርስ ጦርነት ለማቆም ባለው ጥረት ላይ ፕሬዚዳንት አሳድ ጤናማ ከሆኑ ተቃዋሚዎች ጋር አብረው ለመስራት ምንም ችግር የለባቸውም ነው ያሉት። ዋናው ትኩረት ግን በሽብርተኝነት ላይ መሆን አለበት ባይም ናቸው አሳድ። የፕሬዚዳንት አሳድ አሸባሪ የሚለውን ቃል ብዙ ጊዜ የሚጠቀሙበት አገዛዛቸውን ለሚቃወሙ የሽምቅ ተዋጊዎችን ለመግለጽ መሆኑም ይታወቃል።
አንድ የኩዌት ፍርድ ቤት ዛሬ ማክሰኞ በዋለው ችሎት 7 ሰዎችን በሞት ቀጣ። ብይኑ ቢያንስ 26 ሰዎች ገድሎ ሌሎች 227 ካቆሰለውና ባለፈው ሰኔ ወር እዚያው ኩዌት ከተማ ውስጥ በሺአይት መስጂድ ላይ ከደረሰው የቦምብ ጥቃት ጋር የተያያዘ መሆኑም ታውቋል። በድምሩ 29 ሰዎች የተወነጀሉበት ይህ ጥቃት የአርብ ጸሎት በሚካሄድበት ወቅት ነበር ኢማም ሳዲቅ የተባለው መስጊድ ላይ የወደቀውና ውድመት ያደረሰው።
በመጨረሻም ማልኮም ተርንቡል የአውስትራሊያ ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጸሙ። ትናንት ሰኞ ሊበራል ፓርቲው ባካሄደው ምርጫ ነው ተርንቡል ጠቅላይ ሚኒስትር ቶኒ አቦትን አሸንፈው ወደ ስልጣን የመጡት። ጋዜጠኛ፣ የባንክ እንዲሁም የሕግ ባለሙያ የሆኑት የ60 ዓመቱ ተርንቡል በቃለ መሐላ ወቅት ለጋዜጠኞች በሰጡት ቃል ብሩህ ተስፋ እንደሚታያቸው ነው የተናገሩት። ያልጠበቅኩት አዲስ የህይወት ምዕራፍ ነው፣ ይሁንና ደግሞ በደስታ ብቻ ሳይሆን በታላቅ ትህትና ነው የምቀበለው ብለዋል ተርንቡል። በተጨማሪም አድማጮች፣ ለሰዓቱ የዓለም ዜና የተመደበው ጊዜ አበቃ። ዝግጅታችን ይቀጥላል። መልካም ምሽት። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። አሁን የምሽቱ አብይ ርዕስ ነው።
የዞን 9 አምደኞች የዓለም አቀፍ የመገናኛ ብዙሃን ነጻነት ተሸላሚ ሆኑ። በኒውዮርክ ዋና መቀመጫውን ያደረገው የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የዘንድሮ የመገናኛ ብዙሃን ነጻነት ተሸላሚዎቹን ይፋ ሲያደርግ ዞን 9ዎችን በድረገጽ አማካኝነት የመናገር ነጻነት እንዲስፋፋ ላበረከቱት አስተዋጽኦ ተሸላሚ ናቸው ብሏል። ሳሌም ሰለሞንና ሄኖክ ሰማግዜር ያጠናቀሩትን የዚህን ዘገባ ዝርዝር እንሆ።
ዞን 9 በድረገጽ የህገ መንግስታዊ መብቶች እንዲከበሩ የሚያቀነቅኑ የ9 ወጣቶች ስብስብ ሲሆን በጸረ ሽብር ህጉ ህዝብን በማነሳሳት ክስ የተመሰረተባቸው ቡድን ናቸው። ሁለቱ ጸሐፊዎች በፍትህ ሚኒስቴር ክሳቸው ተቋርጦ የተፈቱ ሲሆን 4ቱ አሁንም በስር ይገኛሉ። 3ቱ ደግሞ በስደት ላይ ናቸው። ዓለም አቀፉ የጋዜጠኞች ተሟጋች ቡድን ሲፒጄ ለነዚህ ወጣት የኢንተርኔት የመናገር ነጻነት ተሟጋቾች ከሌሎች 3 ጋዜጠኞች ጋር ዓለም አቀፋዊ ሽልማቱን የሰጠው መረጃ ለማድረስ በጀግንነት በሙያቸው ላበረከቱት አስተዋጽኦ ነው።
In recognition of the work of the Zone 9 bloggers, of the importance of social media.
ሽልማቱ የዞን 9 ጸሐፊዎችን ስራ እውቅና ይሰጣል። ከዚያም ባለፈ በአፍሪካ የማህበረሰብ የመገናኛ ብዙሃን ድረገጾች የመናገር ነጻነትን ለማስፋፋት የሚጫወቱትን ወሳኝ ሚና ያጎላል። በየአገሮቹ ሁሉ መረጃዎችን ለህዝብ ለማድረስ ድረገጾች ድርሻ አላቸው።
ሱ ቫለንታይን የሲፒጄ የአፍሪካ መረጃ አጠናቃሪ ናቸው። ከዞን 9 በተጨማሪ ማሌዥያዊው ካርቱኒስት ዙናር፣ ፓራጓዊው ጋዜጠኛ ካንዲዶ ሩዌዝ እና ሶሪያዊው ቡድን ራቃ ናቸው የዘንድሮ ተሸላሚዎች። ሁሉም በዓለም አቀፍ ደረጃ የመረጃ ነጻነት፣ የመናገር ነጻነት፣ የመገናኛ ብዙሃን ነጻነት እንዲከበሩ የሚሰሩ ባለሙያዎች ናቸው። ዘላለም ክብረት በቅርቡ ከእስር ከተፈቱት የዞን 9 ጸሐፊዎች አንዱ ነው።
በጣም ደስ ይላል። በትራዲሽናል ሚዲያ አልፎ ኒው ሚዲያ የሚባለውን ሪኮግናይዝ ማድረጉ ራሱ በጣም አንድ ትልቅ ነገር ነው ብለን እናስባለን። በተጨማሪም ያው እኛ የሀሳብን የመግለጽ ነጻነትን ህገ መንግስታዊ መብት ነው ብለን አምነን ነው የኖር ነው። የታሰርነውም ሀሳባችን ከመግለጻችን ባለፈ ምንም ስላደረግን አይደለም። ያን እውነታ ያረጋግጥልናል የበለጠ በጣም ትልቅ ነገር ነው። በተለይ በታሰሩት ወንድሞች አሁንም አሉ። 4 ወንድሞቻችን እንደታሰሩ ነው። በውጭ ሀገር በግዞት ያሉ 3 ጓደኞች አሉ። ስለ እነሱ ሲባል በጣም ብቻ ድካማቸውን አሁን እያለፉበት ያለው ስቃይም ዋጋ እንደ መክፈል ነው ብዬ ነው የማስበው። መልካም ነገር።
በኢትዮጵያ የመናገር ነጻነት ይከበር፣ ህገ መንግስቱ ይከበር በሚል የዞን 9 የጦማር ጸሐፊዎች ጥቅስ ስለሚያገባን እንጦምራለን በሚል በድረገጽ ያነሱት ብዕር ዛሬ ለሽልማት ቢያበቃቸውም 4ቱ አሁንም በእስር ይገኛሉ።
6ታችን ነበር የታሰርነው መጀመሪያ። 3ቱ ወዳጆቻችን በውጭ ሀገር የሚገኙ ነበሩ በጊዜው። አንድ ወዳጃችን አግኝቷል እዚህ የነበረ ነው እና አሁን በሐምሌ 1 እኔ ዘላለም ክብረት እና ማሌት ፋንታሁን በአጋጣሚ እንውጡ ተብለን ተፈተናል። ማሌት ሐምሌ 2 ላይ ተፈታችው። ከዛ ጊዜ ጀምሮ ደግሞ በስር ላይ የሚገኙ ጓደኞቻችን አሉ። እስካሁን አጥናፉ ብርሃኔ፣ በፍቃዱ ኃይሉ፣ አቤሎ አበላ እና ናትናኤል ፈለቀ እስካሁንም በስር ላይ ይገኛሉ። የእኛ ተፈተን እነሱ በስር የሚቆዩበት አንዳችም ህጋዊ ምክንያት የለም።
የኢትዮጵያ መንግስት የዞን 9 ጸሐፊዎች የታሰሩት ከጽሁፋቸው ጋር በተያያዘ ሳይሆን በህቡ አመፅ ለማደራጀት አሲረዋል በሚል እንደሆነ በተደጋጋሚ ሲገልጽ ቆይቷል። ዘላለም ክብረት ለኢትዮጵያ መንግስት የሚከተለው መልእክት ያስተላልፋል።
ህገ መንግስት ይከበርልን ነው አሁንም የምንለው እኛ ሁሌም ወንድሞቻችን እንዲፈቱ። በውጭ ያሉ ወንድሞቻችንና እህታችንም ሶሊያና ላይ የተከፈተ ክስ አለ፣ እሱም እንዲቋረጥ የሚፈልገው ህገ መንግስታዊም ሆነ ሌሎች ህጎች መሰረት ያደረገ ቤዝ የለውም ብለን ስለምናምን ነው። ህግ ይከበርልን ነው ሁሌም መንግስትን የምንጠይቀው። ያው ልመና ነው አስቻለ።
የዞን 9 የጦማር ጸሐፊዎች በሲፒጄ አመታዊ ሽልማት ካገኙ ኢትዮጵያውያን 2ኛ ይሆናሉ ማለት ነው። በ2011 ዓ.ም እንደ አውሮፓውያን ዘመን አቆጣጠር የአውራምባ ታይምስ ዋና አዘጋጅ ዳዊት ከበደ በሲፒጄ መሸለሙ ይታወቃል። ኢትዮጵያና ኤርትራ በአፍሪካ ጋዜጠኞችን በማሰርና በማዋከብ በማያስመሰግነው ዓለም አቀፍ ሰንጠረዥ ቀዳሚዎቹ በመሆን ይጠቀሳሉ።
በኢትዮጵያ እየጨመረ የሚገኘው የሰብአዊ እርዳታ ፍላጎት ከሚሰጠው ምላሽ ጋር ሊጣጣም እንዳልቻለ በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ኦቻ የአዲስ አበባ ጽህፈት ቤት አስታወቀ። ሰብአዊ ድርጅቶች ከአጋር ለጋሾች ጋር በመተባበር ተጨማሪ ገንዘብ ለማግኘት እየጣሩ ናቸው ብሏል ኦቻ። በቀጣዩ ዓመት ሊያስከትለው የሚችለውን ጉዳት ለመቋቋም እቅድ እየተዘጋጀ መሆኑንም የኦቻ ጽህፈት ቤት ገልጧል። መለስካቸዋማ ዝርዝሩን ልኮልናል።
መግለጫው እንደሚለው በአሁኑ ወቅት ያሉት የእርዳታ ፍላጎቶች የተለያዩ ዘርፎች ሊሸፍኑት ከሚችሉት ወይንም ከአቅማቸው በላይ ሆኗል። በአጋማሹ ዓመት የወጣው ተፈላጊ የምግብ እርዳታ መጠን ባለፈው መጋቢትና ሰኔ ወር መካከል በ55% ከፍ ብሏል። የአጋዥ ምግቦች ፍላጎት በ14% ጨምሯል። በዚህ ላይ ደግሞ ከሁሉም ቅድሚያ የሚሰጠው አስቸኳይ የተመጣጠነ ምግብ ድጋፍ ፍላጎት ካለፈው የካቲት እስከ ነሐሴ ባለው ጊዜ ውስጥ በ3 እጥፍ ጨምሯል ሲል የኦቻ መግለጫ ያብራራል። አክሎም ቢያንስ 1 ሚሊዮን የሚሆን ሕዝብ የውሃ፣ የንጽህናና የመሳሰሉት አገልግሎቶች ድጋፍ ይፈልጋል ብሏል። እርዳታ ሰጪ አካላትም የቅድሚያ ሊሰጣቸው የሚገቡ ድጋፎችን በጥንቃቄ ነቅሰው እያወጡ ባላቸው ጥቂት ገንዘብ ከፍተኛውን ውጤት ለማስገኘት እየሰሩ እንደሆነም መግለጫው ይናገራል። ካለፈው ነሐሴ 2007 ዓ.ም ጀምሮ በዓመቱ አጋማሽ ሊሟላ ይገባዋል ተብሎ ከታቀደው 432 ሚሊዮን ዶላር ውስጥ 60% የሚሆነው ተሟልቷል። ከዚህም 41.5 ሚሊዮን ዶላሩ ከቀደመው ዓመት የዞረ ሲሆን 217 ሚሊዮን ዶላር ግን አዲስ መዋጮ ነው። የድርቁ ተጽዕኖ በበረታባቸው አካባቢዎችና የምግብና የተመጣጠነ ምግብ እጥረት በተባባሰባቸው ስፍራዎች መንግሥት በሙሉ አቅሙ እርዳታ እየሰጠ መሆኑን የሚገልጸው የማስተባበሪያ ጽሕፈት ቤቱ መግለጫ፣ ይሁንና አሁንም ክፍተቶች አሉ ብለዋል። ይህንን ክፍተት ለመሙላትም መንግሥት ከአገር ውስጥ ገበያ 50 ሺህ ሜትሪክ ቶን እህል እየገዛ እንደሆነም መግለጫው ይዘረዝራል። በድርቁ የተጠቁ ማኅበረሰቦችም ሕይወት አድን ለሆኑ እርምጃዎች ያላቸውን ሀብት እያሰባሰቡ ናቸው ያለው ይኸው መግለጫ፣ እንደ ምሳሌ በሶማሌ ክልል በአፍዴር ዞን በሐርጌሌ ወረዳ ካርዳቅ ቀበሌ በድርቅ የተጠቁ ማኅበረሰቦች ያላቸውን ሀብት በጋራ በማንቀሳቀስና 2 የግል የውሃ ታንከሮች ወይም ቦቴዎችን በመከራየት ለመጠጥ የሚውል ውሃ ለማኅበረሰቡ አባላት እንዲዳረስ ማድረጋቸውን ይናገራል። የሥራ ድግግሞሽ እንዳይፈጠር፣ በዚህም ጊዜ ገንዘብና ጉልበት እንዳይባክንም በመንግሥትና በእርዳታ ለጋሾች እንዲሁም በእርዳታ ለጋሾች መካከል የተሟላ የመረጃ ልውውጥ እንዲኖር መግለጫው ያሳስባል። መግለጫው አክሎ እንደሚያስረዳው በአሁኑ ጊዜ የቅድሚያ ከሚሰጣቸው ከ142 ወረዳዎች መካከል 82 ወረዳዎች ሙሉ ሽፋን ሲያገኙ፣ የተቀሩት 60ዎቹ ወረዳዎች ግን ተጨማሪ እርዳታ እንደሚፈልጉም መግለጫው ግልጽ አድርጓል። የመንግስታቱ ድርጅት ሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ መግለጫ በመጨረሻ እንዳለው በጽህፈት ቤቱ አመራር የሰብአዊ ድርጅቶች ቡድን ኤልኒኞ የተባለው የአየር ንብረት ክስተት በመጪው ዓመት ሊያስከትለው የሚችለውን ጉዳት ለመቋቋም እቅድ ከወዲሁ መንደፉን ይናገራል። በብሔራዊ ሜቴሮሎጂ መረጃ መሠረት የሰብአዊ ሁኔታዎች በመጪው ዓመት ሊባባሱ እንደሚችሉም ይጠቁማል። በመጪው የካቲት ወር የኤልኒኞ ተጽዕኖ ከፍ ከማለቱ በፊት አስፈላጊውን ሁሉ ማመቻቸትና አስቀድሞ ተገቢውን ቦታ ማስያዝ እንደሚያስፈልግም መግለጫው ያስገነዝባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። እዚያው አዲስ አበባ ወደሚያቆየን የደቡብ ሱዳን ጉዳይ ነው የምናመራው። የሰላም ስምምነቱን ለመተግበርና የብሔራዊ አንድነት ሽግግር መንግስት ለመመስረት ዝግጁ መሆናቸውን በአዲስ አበባ እየተነጋገሩ የሚገኙት የደቡብ ሱዳን መንግስትና ተቃዋሚዎች እየገለጹ ይገኛሉ ይላል። በአንዳንድ የስምምነቱ አንቀጾች ግን ትርጉም ላይ ተመሳሳይ አቋም እንደሌላቸው ጠቅሶ እስክንድር ፍሬው ተከታዩን አጠናቅሯል።
የደቡብ ሱዳን መንግስትና የተቃዋሚዎቹ ተወካዮች የሚሳተፉበት የአዲስ አበባ ውል ጥናት ከሰላም ስምምነቱ ሰነድ በተለይ በአንደኛው ክፍል ላይ የሚመክር ነው። በቋሚ የተኩስ አቁም ስምምነትና በሽግግር መንግስቱ የጸጥታ መዋቅር ላይ እናም ሁለቱ ወገኖች እየተነጋገሩ የሚገኙት 75 ገጾች ካሉት የስምምነቱ ሰነድ በተወሰነው ክፍል ላይ ነው። ትናንትናና ዛሬ ለምሳሌ ሁለቱም ወገኖች ጦራቸው በየትኞቹ የሀገሪቱ አካባቢዎች እንደሚገኝ፣ ቁጥሩ ምን ያህል እንደሆነ ግልጽ አድርገዋል። በስምምነቱ መሰረት ጦራቸውን ከየትኞቹ አካባቢዎች እንደሚያስወጡ፣ የት ቦታ የማን ኃይል እንደሚሰፍር እየተወያዩበት ነው። ሁለቱ ወገኖች የስምምነቱን አንዳንድ አንቀጾች የሚተረጉሙበት መንገድ ግን ተመሳሳይ ሊሆን አልቻለም። የተቃዋሚዎቹ ምክትል ዋነኛ ተደራዳሪ ዶክተር ዲዮ ማቶክ ለቪኦኤ ሲናገሩ ይሄንን አብራርተዋል።
It seems that the interpretation of the agreement is not unified.
ስምምነቱን ከመተርጎም አንጻር ተመሳሳይ አቋም ያለን አይመስልም። እኛ አንዳንድ አንቀጾችን የምንተረጉምበት የራሳችን መንገድ አለን። መንግስትም የስምምነቱን አንዳንድ አንቀጾች የሚተረጉምበት የራሱ መንገድ አለው። አደራዳሪዎችም እንዲሁ የራሳቸው ትርጉም አላቸው። በዚህ ጉዳይ ከጋራ መግባባት ላይ እንደምንደርስና ወደፊት እንደምንሄድ ተስፋ እናደርጋለን።
የደቡብ ሱዳን መንግስት ግን የፈረምነውን ሰነድ እናውቃለን፣ በዚህ መሰረት ለመተርጎምም ዝግጁ ነን ብሏል። በጉዳዩ ላይ ያነጋገርኳቸው ምክትል የውጭ ጉዳይ ሚኒስትሩ ፒተር ባሺር ባንዲ ይህንኑ ነው ያንጸባረቁት።
As a government, we follow what the agreement says.
እንደ መንግስት ስምምነቱ የሚለውን እንከተላለን፣ ምክንያቱም ፈርመናል። ለዚህ ፊርማ እንገዛለን፣ ከልብም እንተገብረዋለን። ይህንን አውደ ጥናት እየተካፈልን ያለነውም በዚህ መንፈስ ነው። ምክንያቱም አውደ ጥናቱ ቋሚ የተኩስ አቁም ስምምነቱን ወደ ተግባር ስለመለወጥ መሆን አለበት። የሁለታችን ጦር ወዴትና በምን ያህል ቁጥር እንደሚገኝ ከፍጥጫ ነጻ እንዲሆን ጥብቅ ቀጠና እንዲፈጠር ጦራችንን የምናስወጣበት መመሪያ እንዲተገበር ነው መነጋገር ያለብን። ከሽግግር መንግስቱ የጸጥታ መዋቅር ጋር የተያያዙ ጉዳዮችንም መነጋገር አለብን።
ሁለቱም ወገኖች የስምምነቱ አንዳንድ አንቀጾች ትክክለኛ ትርጉም ምን እንደሆነ ከዋነኛው አደራዳሪ ኢጋድ ማብራሪያ መጠየቃቸው ታውቋል። የአዲስ አበባው አውደ ጥናት እስከፊታችን አርብ የሚቀጥል ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የቀድሞው የትግራይ ህዝብ የጋራ ንቅናቄ መሪ አቶ ሞላ አስገዶም ዛሬ አዲስ አበባ ገብተዋል፣ መግለጫም ሰጥተዋል። አቶ ሞላ በጊዮን ሆቴል በሰጡት መግለጫ የኤርትራ መንግስትና አርበኞች ግንቦት ሰባት በተፈጠረ ሁኔታ ትልቅ ኪሳራ ደርሶባቸዋል ብለዋል። የአዲስ አበባ ዘጋቢያችን እስክንድር ፍሬው መግለጫውን መከታተል ስላልቻለ ከኢትዮጵያ ቴሌቪዥን ላይ ያገኘውን ልኮልናል። አቶ ሞላ አስገዶም የሰጡትን መግለጫ ፍሬ ነገር እናቀርብላቸዋለን። ከአርበኞች ግንባር ግንቦት ሰባት የተሰጠ መግለጫና አንድ ሁለት ከዚሁ ከአቶ ሞላ ከኤርትራ መውጣት ጋር የተያዙ ዜናዎችንም እናቀርባለን። የተከታተለው ሶሎሞን ክፍሌ ነው።
በኤርትራ ውስጥ ከነበሩ ድርጅቶች እኛ ብቻ ነን የተሻለ ኃይል አደረጃጀትና አቅም የነበረን። ግንቦት ሰባትም ይህንን የእኛ ኃይል ለመጠቀም ብቻ ተብሎ የመጣ ኃይል ነበረ። ከዛ ውጭ ግን ሌላ ኃይል አልነበረም። ብርሃን ነጋ ወደ ኤርትራ መጥቶ ድርጅቶችን አሰባስቦ እንደዚህ ያደረገ ተብሎ ከዛ ውጭ ሄዶ እንትን ለማድረግ ነው የሚል ነገር ነውና ነጋዴ ነው የሚል ነገር፣ እሱ ብቻ ሳይሆን ከውጭ የሚመጡ ሰዎች በሙሉ በዛ ደረጃ ነው እኛ የምናያቸው። ስለዚህ ጥምረት እንበለው ውህደት እንበለው ከዚህ ያለፈ ነገር እንደሌለ የኢትዮጵያ ሕዝብ ሌላውም መረዳት ያለበት ጉዳይ ነው። ብርሃን ነጋ ምንም ነገር የለውም እዛ። ግን የኛ የነበረው የተደራጀ ኃይል የብርሃን ነጋ መሳሪያ ለማድረግ ብርሃን ነጋ ደግሞ ቅድም እንዳልኳችሁ ሂዶ ፎቶ፣ ስዕል ምናምን ቪዲዮ ይዞ ገንዘብ እንዲሰበስብበት የኤርትራ መንግስትም ዋናው ምክንያቱ ብርሃን ማምጣቱ በዚህ መሬት ባለው ጉዳይ ሊያግዛቸው አይደለም ያመጡት። በዚህ ደረጃ ስናየው ለኤርትራ በጣም በተለይ ለኤርትራ መንግስት በጣም ትልቅ ክሰራ ነው የሚል ነገር ነው። ልክ በተመሳሳይ ለግንቦት ሰባትም ከዛ ያልተለየ ብቻ ሳይሆን ብርሃን ነጋ ወገቡ ተቆርጠዋል ማለት ይቻላል። ሳስብ የነበረው በቃ ልክ እንደ ጋሪ የደምት ኃይል የኔ ኃይል አድርጌ እጄ ገንዘብ እንደዚህ አድርጌ ምናምን ይመስለኛል። እኔ እሱ ሲፈልገው የነበረ ኃይል ትቶት ስለወጣ ለእነሱም በዚህ ደረጃም ለሁለቱ ትልቅ ሰራ ነው የሚል ነገር ነው። መንግስት ለአንድ ክራይ ቤት 25,000 ይከፍልልኛል። መኪና ሞልተዋል፣ መኝታ ሞልተዋል፣ ምግብ ሞልተዋል። እኔ የሚያሳልፈው ህይወት እዛ ሌላ፣ አንድ ትልቅ ባለስልጣን ላያሳልፈው ይችል ይሆናል። ግን ሁሉም ነገር ህልናህን መቀበል አለበት። ትምረቱ ራሱ 7 ዓመት መርቼዋለሁ ግን ህይወት የሌለው የሞተ ነው ቅድም እንዳልኳቸው። ስለዚህ ስልጣንም ሞልተዋል። ሞላ ስልጣን አንሶት ነው ሊል ይችላል ለምሳሌ፣ ወይ ደግሞ ጥቅም ጎድሎት ነው ሊል ይችላል። ታዲያ ምን ሊሉ ትጠብቃላችሁ እናንተስ? ከዛ በላይ
አንዱ ዜና ትላንት በተገለጸልን መሰረት አርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ አቶ ሞላ አስገዶምን አስመልክቶ ያወጣው መግለጫ ነው። በቅድሚያ ይህንኑ ባጭሩ ለመመልከት እሞክራለሁ። የህወሀት ኢህአዴግ የስለላ ድርጅት ከሰሞኑ ሞላ አስገዶምን በማስመልከት ባወጣው መግለጫ በግልጽ እንዳስቀመጠው ይላል መግለጫው፣ ኢትዮጵያውያን የዲሞክራሲ ኃይሎች ተሰባስበው እንዳይታገሉና ስርዓቱን እንዳይፈታተኑ የማያደርገው ጥረት የለም። በዚህ በህዋት ያደግ መሰሪ እንቅስቃሴ ደግሞ በቀላሉ መጠቀሚያ የሚሆኑት በጋራ የሚደረግ ትግል በግለሰብ ደረጃ ያሳጣናል ብለው የሚፈሩት የግል ጎጆና ጥቅም የሚያስጨንቃቸው ደካማ የፖለቲካ መሪዎች ነን ባዮችን ነው። በአንጻሩ በየድርጅቶች ውስጥ በሚገኙት ብዙሃኑ ሩቅ አሳቢ መሪዎች ጥረትና በተለይም ደግሞ ይህን ትግል ለዓላማ እንጂ ለሌላ ምንም አይነት የግል ጥቅም ያልተቀላቀሉና በትግሉ ሂደትም ትልቁን ሚና በሚጫወቱት ብዙሃን ታጋዮች አልበገርባይነት እንዲህ አይነት ደካማ መሪዎች ተከታይ በማጣት ሲዳከሙና በሚያደርጉት እንቅስቃሴ በድርጅታቸው ውስጥ የሚነሳባቸውን ተቃውሞ መቋቋም ባለመቻላቸው በቀላሉ እየተፈሸለሸሉ ከመራገፍ በስተቀር ከባድ ጉዳት ሳያደርሱ ይከስማሉ ብሏል። በዚህ የከሸፈ ሙከራ ውስጥ እጅግ የሚገርመውና የትህዴንን ብዙሃን አመራሮች ብስለት፣ የድርጅቱን መዋቅራዊና ድርጅታዊ ጥንካሬ እንዲሁም ብዙሃኑ ታጋይ ለጋራ ትግል ያለውን ቆራጥ አቋም ያስመሰከረው ይህንን የማፍረስ ሙከራ የመራውና ሳይሳካለት በመጨረሻም በጣም ጥቂት ተከታዮቹን ብቻ ይዞ የከዳው ለረጅም ጊዜ የድርጅቱ ሊቀመንበር የነበረው ሞላ አስገዶም መሆኑ ነው። እንዲህ አይነት የመክዳት ሂደት በአጭር ጊዜ በማኅበረሰባችን ላይ የሚፈጥረውን አስጨናቂ ስሜት የምንረዳው ቢሆንም ከዚያ በላይ ልንረዳው የሚገባው ግን በእንዲህ አይነት ከፍተኛ የአመራር ቦታ የነበረ ሰው ሙከራ አለመሳካት በእርግጥም የሀገራችን ፖለቲካ እየበሰለ ከግለሰብ አመራሮች ተጽዕኖ እየተላቀቀ አዲስ የተባብሮ መታገል አቅጣጫን እያበሰረ እየሄደ መሆኑንና በትናንሽ ሰዎች መግተርተር ይህ ሂደት የማይቀለበስ መሆኑን የሚያመላክት የረጅም ጊዜ ግኝት መሆኑን ነው ብሏል። ከአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ አቶ ሞላ አስገዶምን አስመልክቶ ያወጣው መግለጫ። አድማጮች፣ በትላንት ዘገባችን የተገለጹ አንድ ሁለት ጉዳዮችን ለማጣራት ጥረቶችን አድርገናል። አንደኛው አቶ ሞላ አስገዶም ወደ ሱዳን ሰራዊታቸውን ይዘው ሲወጡ ሊከላከሏቸው የሞከሩትን የኤርትራ ኃይሎች ጠራርገናል ያሉትን ነው። አንድ ስማቸው እንዳይገለጽ የጠየቁ የኤርትራ ጸጥታ መኮንን ወደ ሱዳን ሲያመራ የነበረውና በሞላ የተመራው ጓድ ከ100 ያነሰ ነው። ግጭት ተካሂዷል የተባለውም በኡማሃጀር በአብዛኛው የሱዳን መሬት ላይ ነው ብለዋል። የኤርትራ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ጸሐዬ ፋሲል በበኩላቸው ስለ ጉዳዩ የሚያውቁት ነገር እንደሌለና አጣርተው እንደሚመለሱልን ገልጸውልናል። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ ተስፋዬ መኮንን ደግሞ አቶ ሞላ አስገዶም እንዳሉት ሳይሆን ውጊያ የተካሄደው እነርሱን በማሳደድ ላይ ከነበረው ከእኛ ሰራዊት ጋር እንጂ ከኤርትራ ኃይሎች ጋር አይደለም፣ እንዲያውም የኤርትራ ወታደሮች በዚያ አካባቢ የሉም ብለዋል። በግጭቱም ከእነርሱ ወገን የተመለሱም የተማረኩም አሉ ሲሉ አክለዋል። አቶ ተስፋዬ መኮንን በኤርትራ ምን ያህል የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ሰራዊት አለ በአሁኑ ጊዜ ለሚለው ጥያቄ ምላሽ ባይሰጡም ከአንድ ዓመት በፊት የተባበሩት መንግስታት ድርጅት የኤርትራና የሶማሊያ ተቆጣጣሪ ቡድን ያወጣውን ሪፖርት አግኝተናል። በዚሁ መሠረት 20,000 የትግራይ ተዋጊዎች እንዳሉ ሪፖርቱ ይገልጻል። ቡድኑ እንደ አውሮፓውያን ዘመን አቆጣጠር በ2013ና በ2014 ዓ.ም ከፍተኛ የኤርትራ ባለሥልጣናትን ዋቢ አድርጎ ያወጣው ሪፖርት መሆኑንም አስታውቋል። ከዚህም በተጨማሪ ከኤርትራ ስደተኞች ጋር ቅርብ ግንኙነት ያለው መቀመጫውን በአውሮፓ ያደረገ የሰብአዊ መብቶች ቡድን በኤርትራ በ10,000 የሚቆጠሩ የትግራይ ሕዝብ ዲሞክራሲያዊ እንቅስቃሴ ተዋጊዎች እንዳሉ ገልጸዋል ይላል። ይኸው ከአንድ ዓመት በፊት በተባበሩት መንግስታት ድርጅት የኤርትራና የሶማሊያ ተቆጣጣሪ ቡድን ያወጣው ሪፖርት በዚሁ አበቃለሁ።
ክቡራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ 4 ሰዓትም ዝግጅታችን ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተው አስተያየቶች ለሰዓቱ ጥቂቱን እንሰማለን።
ቪኦኤ በመጀመሪያ የከበረ ሰላምታዬን አቀርባለሁ። እንኳን አደረሳችሁ መልእክቴን ለማቅረብ ነው። በመጀመሪያ ለእናንተም ለቪኦኤ የአማርኛው ፕሮግራም አዘጋጆች በአጠቃላይ እንኳን ለኢትዮጵያ አዲስ ዓመት አደረሳችሁ። በመላው ኢትዮጵያ ለምትገኙና ከኢትዮጵያ ውጭ ለምትገኙ ኢትዮጵያን ወገኖቼ ሁሉ መጪው ዘመን የሰላም የደስታና የነጻነት ዘመን ይሁንልን። ከዚህ በተረፈ ደግሞ ሀገርና ህዝብን ለመታደግ በርሃ ለደባች ኢትዮጵያን ወገኖቼ ከመሪያችን ከታጋይ ብርሃኑ ነጋ ጀምሮ የነጻነት ጎህ ቀዳጅስ ናችሁና የኢትዮጵያ አምላክ ጠብቆ ለነጻነት ያብቃል። ስደታችሁ በቃችሁ ይበላል። ኢትዮጵያና ህዝቧን እግዚአብሔር የሚጎበኝበት ሰዓትና ጊዜ ነውና ሁላችን በጽናት እንቁም። እንደየእምነታችሁ ወገኖቼ ጸልዩ። በበረሃ ውስጥ ላላችሁ ወገኖቼ ኢትዮጵያ አምላክ ይጠብቃችሁ። ኢትዮጵያና ህዝቧን እግዚአብሔር ይባርክ። መራኩ ሚሻ ነኝ ካለሁበት። አመሰግናለሁ። ቪዎች ሰላም ቆዩ።
ቪዎች እንደምናችሁ ሰላም ናችሁ ወይ? ሬዲዮ ጣቢያችሁ ለኢትዮጵያ ህዝብና ለዓለም ህዝብ የሚታስተላልፉት ሚዛናዊና ትክክለኛ ጥሩ ቅን መሆኑን ተረድተናል። ሁልጊዜም ከሰላሳ ዓመት በፊት ጀምሮ እንከታተላችኋለን። ፕሮግራማችሁ ደስ የሚል ነው፣ ጥሩ ነው። በኢትዮጵያ ላይ ያለው ሁኔታ በጣም ደስ የሚል ነው። ተቃዋሚም የመንግስት አመራርም ሁሉም በቀጣዩ 2008 ዓመተ ምህረት ላይ በትብብርና በስምምነት ለኢትዮጵያ እድገትና ለኢትዮጵያ ሰላም እንዲሰሩ ጥሪያችንን እናቀርባለን። የኢትዮጵያ ህዝብ ሰላም ይፈልጋል፣ ልማት ይፈልጋል፣ እድገት ይፈልጋል። ሁሉም ተባብረው በአንድነትና በፍቅር እንዲሰሩ ጥሪያችንን እናቀርባለን። ለአዲሱ ዓመት ሀሳታቸውና አመለካከታቸውን አስተካክለው እንዲቀርቡ አደራ ጭምር እናስገነዝባቸዋለን። ዳንኤል ነኝ ከላስ ቬጋስ።
ሰላም ዜዎች፣ እንኳን ለ2008 አዲስ ዓመት በሰላም አድረሳችሁ እያልኩ የመልካም አዲስ ዓመት መልእክቴን የማስተላልፈው እንደ ወያኔ ቦሌ ላይ ህንጻ ለመገንባትና የህዝብን ሀብት ለማግበስበስ ሳይሆን ለሀገርና ለህዝብ ጥቅም ሲሉ በፕሮፌሰር ደረጃ በዓለም ብቸኛው ወደ ጫካ ለወረዱት ለተከበሩ ውድና ብርቅ ንጹህ ኢትዮጵያዊ ፕሮፌሰር ብርሃኑ ነጋ እንኳን ከዘመነ ሉቃስ ወደ ዘመነ ማቴዎስ በሰላም አሸጋግሮት እያልኩ፣ ውድ ፕሮፌሰር፣ ከኔ በላይ እርስዎ እንደሚያውቁት ወያኔ በ1967ና 1968 ተጠራርጎ ሄዶ ደደቢት በተደበቀበት ሰዓት እርስዎ በአሲምባና በተለያዩ የሀገራችን ክፍሎች እየተዘዋወሩ ከልጅነቶ ጀምሮ ለዛች ሀገር መከራን የተቀበሉ መሆንዎትን እርስዎ ባያውቁኝም ምን ያውቆታል? ዛሬ መልካም አዲስ ዓመት መልእክቴን ላደርስልዎት እንጂ አውርተን የማንጨርሰውን የሀገራችን ጉዳይ ወደፊት በተመሳሳይ ጊዜና ቦታ ተገናኝተን ለመጫወትና አብሮ ለመስራት እስክንበቃ ድረስ በመጨረሻም የሀገርና የህዝብ ጥቅም ይበልጣል ብለው ለተለዩቸው ቤተሰቦችና በእርስዎ ዙሪያ ላሉት የትግል አመራሮች እንዲሁም በትግሉ ሜዳ ለሚገኙ ታጋዮች በሙሉ ይህ የተቀበልነው አዲስ ዓመት የድልና የሰላም እንዲሆንላችሁ የመኘው ምንጊዜም በህሊና የማልለያችሁ ገለታ ሰርጉ ነኝ ከሱዳን።
ለአዲሱ ቀጥል
ቀማኝ ነው። አድማጮች ስለተሳትፏችሁ ከልብ እናመሰግናለን። ሌሎቻችሁም ጻፉልን፣ ደውሉልን፣ ተሳተፉ። ስርጭታችን በኢንተርኔት መከታተል ለሚቀናችሁ አድማጮች የድረ ገጽ አድራሻው amharic.voanews.com ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ horn.voa.mobi መጠቀም ትችላላችሁ። በፌስቡክና በትዊተርም ልትከተሉን ትችላላችሁ።
መልካም እንግዲህ አሁን የምሽቱ ምርጥ ዜማ የሚሰማበት ነው ሰዓቱ። ዜማው ጀምሯል።
ማነው
ድምፃዊቱ? የሺ ደመላሽ ናት። ኮከብ ትለናለች።
አንተ ኮከብ የኮከብ አለቃ ለኔም ምትታየኝ ጎልተከ ጨርቃ አብርተ ያሳየኸኝ ጨለማውን መንገድ ድንጋይ እንዳይመታኝ እንዳልንገድገድ ስወድቅ የሚያነሳኝ ሰው እንዲኖር አውቀ መንገዴን አቀና እንቅፋቴን ጠረ ከብርሃን በላይ በርተህ ስላየው የከዋክብት ኮከብ አለቃ ነህ አልኩ። አንተ ለኔ ነው ቀድመ የተፈጠርከው ያዜምክልኝ ዜማ ቀመር የቀመርከው ቀመረኛው ኮከብ ለኔ ተፈጠርከው አንድም ልታበራ አንድም ለስልት ዘዴ የማታጣ የኔ ሂሳበኛ
ዘዴ ማታጣ የኔ ሂሳበኛ ትላለች። ወጣቷ ድምፃዊ በአንድ ወቅት እንግዳችን ነበረች። ሽልም መላሽ ኮከብ በሚለው ዜማዋ ዘና እንዳላቸው አድማጮች ተስፋ እናደርጋለን። የምትከታተሉት በ1922ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ36 ያመለክታል። አጫጭሩን የሰዓቱን የዓለም ዜናዎች ከአዲሱ አበበ።
ትናንት በምዕራባዊ የግብፅ በረሃ በደረሰ ወታደራዊ ጥቃት የሞቱት የሜክሲኮ ቱሪስቶች ቁጥር 8 ሆነዋል። በጠቅላላው የሞቱት ቱሪስቶች 12 ሲሆኑ ሌሎች 8 ደግሞ ከግብፅ እንደሆኑም ታውቋል። የአውሮፓ ህብረት በሚጎርፍበት ስደተኛና ፈላሾች አህጉሪቱ የገባችበትን ቀውስ ለመፍታት መወሰን ባለመቻሉ ተጨማሪ ሌሎች ሊያልቁ እንደሚችሉ ዓለም አቀፉ የፍልሰት ድርጅት አይኦኤም አስጠንቅቋል። ከመካከለኛው ምስራቅና ከአፍሪቃ እየፈለሱ ጥገኝነት ፍለጋ ወደ አውሮፓ የሚሄዱ ሰዎች ቁጥር በዝቷል። የሟቾችም ቁጥር በዚያው መጠን ከፍ ማለቱ ተገልጧል። የኢራኑ የኒኩሌር ኃይል ኃላፊ ትናንት ሰኞ ማታ እንደገለጡት የተባበሩት መንግስታት የኒኩሌር ጦር መሳሪያ የበላይ ተቆጣጣሪ በዚህ ሳምንት ማብቂያ ገደማ ቴህራን ይሄዳሉ ተባለ። ለሶሪያ ለሚደረገው የሩሲያ ወታደራዊ ድጋፍ ወይም ለሶሪያ የሚሰጠው የወታደራዊ ድጋፍ ትክክል ነው ሲሉ የሩሲያው ፕሬዚዳንት ቭላድሚር ፑቲን ተናገሩ። አርዕስተ ዜናው ይኸው ነው። አድማጮች፣ ሁለተኛውን የፕሮግራም አጋማሽ እየጀመርን ነው። በአርዕስተ ዜናው ጀምረናል። ቀዳሚው ቅንብር እንግዲህ ሐኪሞን ይጠይቁ ነው። ሐኪሞን የጠይቁ አሉላ፣ ማንን ሐኪም ስለምን ጉዳይ እንደጠየቅልን ትነግረናለህ? እንግዲህ
መልካም አዲሱ፣ ሐኪሞን የጠይቁ በምሽቱ በእንግሊዝኛው አነጋገር ወይም አጠራር ስትሮክ በመባል የሚታወቀውን ድንገተኛና አደገኛ የጤና መታወክ አስመልክቶ ለደረሱን የአድማጮች ጥያቄዎች ሙያዊ ማብራሪያ የሚያፈላልግ ቅንብር ነው የምሽቱ። ታዲያ አዲሱ፣ ይህን አደገኛ ድንገተኛ የጤና መታወክ ድንገተኛነቱ በደንብ መሰመር አለበት? ይህን የተመለከቱ ጥያቄዎች ከዚህ ቀደምም ደርሶን አስተናግደናል። የጥያቄዎቹ ጠባይና ሁኔታ ጥያቄዎቹ ቢለዩም የአሁኖቹ ጥያቄዎቻችን ሐሰን አብዱ ከናዝሬት፣ መኮንን አንተነህ ከስዊድን ናቸው። እንግዳችን ዶክተር ዳንኤል ተስፋዬ የነርቭ የህብለሰረሰርና የአእምሮ ሕክምና ባለሙያ ናቸው። በአትላንታ በዚሁ ልዩ ሕክምና አማካሪነት በማገልገል ላይ ይገኛሉ። ወደ ቃለ ምልልሱ እንለፍ።
መልካም
ዶክተር ዳንኤል፣ ከመሰረታዊው ጥያቄ እንነሳ። ይሄ ስትሮክ በመባል የሚታወቀው ሁለት አድማጮቻችን የጠየቁን ጥያቄ ነው መነሻችን። ወደ አንጎል የሚፈስ የሚመጣውን የደም መፍሰስ የሚያግዱ ሁኔታዎች ሲከሰቱ ድንገተኛ ነው የሚባለው በሽታ ጠባዩ ምን ይመስላል? እስኪ ከባህሪዎቹን ከመረዳት እንጀምር።
በጣም አመሰግናለሁ አሉላ። ስትሮክ ማለት የአንጎል ውስጥ ደም መፍሰስ ብቻ አይደለም። የአንጎል ውስጥ ደም መፍሰስ የሚከሰተው 15% የሆነው ስትሮክ ነው። 85% የሚሆነው ግን ስትሮክ አንጎል ውስጥ ደም መፍሰስ ሳይሆን ወደ አንጎል የሚሄደው የደም ስር መዘጋትና በዛ የደም ስር መዘጋት ምክንያት አንጎል ላይ የሚደርሰው ዳሜጅ ውጤት ነው። የአንጎል ውስጥ ደም መፍሰስ አክቹዋሊ 15% ብቻ ነው። 85% ኢስኬሚክ ስትሮክ የምንለው ነው። የደም ስሮቹ መዘጋት የሚያስከትለው ጉዳት ነው። ታላላቅና ታናናሽ የደም ስሮች አሉ አንጎላችን ውስጥ። የቦታው ጉዳይ የስትሮኩን አይነት ይወስነዋል።
ዶክተር ዳንኤል ዝርዝሮች ውስጥ ሳንገባ በልማድ በአብዛኛው አንጎል ውስጥ ደም መፍሰሱን ነው ከስትሮክ ጋር አዛምደን የምንወስደውና በእርግጥ የደም ስሮች መዘጋት፣ የደም ዝውውር መቋረጥ፣ ወደ አንጎል መምጣት ያለበት የደም መጠን መቀነስ ወይም ጨርሶ መጥፋት እስኪ ይግለጹት አድማጮች ከሚያውቁት ሁኔታ ጋር ለማዛመድ የአንጎል ውስጥ ደም መፍሰስ የሚለውን።
እንግዲህ ምንድን ነው ስትሮክ ማለት? አንጎል ላይ የሚደርስ ጉዳት አድርገን ነው ማየት ያለብን።
ድንገተኛ
አንጎል ላይ የሚደርስ ከደም ዝውውር ጋር የተያያዘ ጉዳት እንደዚህ አድርገን ብናየው ይሻላል። ምክንያቱም በሚፈስበትም ጊዜ ሊያ የፈሰሰው ደም የአንጎላችንን የተወሰነ ቦታ ይጫንና ከፍተኛ ጉዳት ያስከትላል። ያ በሚጫንበት ጊዜ ምንድን ነው ያንቀዋል ማለት ነው። የደም ስሮቹን ያንቃቸዋል። ይሄ የምናየው ከደም ስሮች ውጪ የሆነው ደም ይቋጠርና ይረጋና እዛ የደም ስሮቹን ይዘጋና በሁለቱም መልኩ ማለት ነው ተጭኖት ይዘጋና እንደዚህ አይነት ጉዳት ይደርሳል።
ይሄ በአንጎል ላይ የሚፈጠር ድንገተኛ ሁኔታ ምን አይነት ዝርያዎች ወይም ዘርፎች አሉት? እስቲ ከሚከሰትባቸው ወይም ከሚፈጠርባቸው ሁኔታዎች ጋር አዛምደው ያስረዱን። አንዱ ከሌላው የሚለይባቸውን ጨምረው።
በጣም ጥሩ። እንግዲህ አንዱ ከሌላው የሚለይበትን የምናውቀው አእምሮን ካትስካን ወይም MRI በማንሳት ብቻ ነው። በክሊኒካል ኤግዛም ወይም በምርመራ በማዳመጥ ወይም እጅ እግርን አለማንቀሳቀስ መቻል አለመቻል በመሳሰለው እንደዛ አይነት ኮንክሉሲቭ የሆነ ዳያግኖሲስ መስጠት አይቻልም። የዛሬ 40-50 ዓመት ካትስካን የሌለበት ጊዜ እንደዛ ይደረግ ነበር። አሁን ግን በፍጹም እንደዛ ማለት አይቻልም። አክቹዋሊ ስትሮክ የኢሜጂንግ ዳያግኖሲስ ነው። ማለት አእምሮን በራጂ ማለት በካትስካን ወይም በኤምአርአይ አንስተን የምንሰጠው ዳያግኖሲስ ነው። በአሁኑ ጊዜ
የምርመራ ውጤት ነው። በዛ መንገድ
የሚረጋገጥ ያለዛ ምርመራ ወይም ደም ተዘግቶ ነው ወይም ደም ፈሶ ነው ማለት አንችልም።
መልካም። አንድ ሰው ለዚህ ድንገተኛ የአንጎል ጉዳት ይጋለጥ አይጋለጥ፣ ለሕክምና እርዳታም ሆነ ቀደም ብለው ለጠቀሱት ልዩ የምርመራ ሂደት ራሱን ለማቅረብ ከሌሎች አንጎልን ከሚጎዱ ችግሮችም ለይቶ እንዲያውቀውና በእርግጥም አሳሳቢ በአፋጣኝ እርዳታ የሚፈልግ የጉዳት አይነት መሆኑን ለማወቅ በምን መወሰን ይቻላል? ምንድን ናቸው ዋና ዋናዎቹ ምልክቶች?
በጣም ጥሩ ጥያቄ ነው አሉላ። ቅድም እንዳልከው ስትሮክ በደም መፍሰስም ሆነ በደም ቱቦ መዘጋት የሚደርሰው ጉዳት ድንገተኛ ነው እና የመጀመሪያው ምልክቶች ለምሳሌ መናገር አለመቻል ወይም መንተባተብ ወይም መስማት አለመቻል ወይም መመሪያ አለመከተል ሊሆን ይችላል። ይሄ እንግዲህ ከቋንቋ ጋር የተያያዘ መንተባተብ ሊሆን ይችላል። ወይ ሰው የሚናገረው አይገባን ይሆናል፣ ወይ ምልክት አመራር በምንሰጥበት ጊዜ ወደ ግራ ታጠፍ፣ ወደ ቀኝ ታጠፍ፣ ወይ እንዲህ አርግ፣ አፍህን ክፈት ምናምን በምንልበት ጊዜ ምንም ላይገባው ይችላል። ያ እንግዲህ የተወሰነ የአንጎል ቦታ ላይ ጉዳት ሲደርስ የሚከሰት ክስተት ነው።
የንግግር ችሎታን የሚቆጣጠሩ ነገሮችን የሚያስተውሉበትን ይጎዳል
በመዘጋቱ ከዛ የሚመጣ ለውጥ ነው አንደኛው። ሁለተኛው ምልክት የግማሽ ጎን ፓራላይዝድ መሆን ነው። ይሄ እንግዲህ ፊትን፣ እጅን፣ እግርን ያጠቃልላል። የግማሽ ጎን
ግማሽ አካልን ከፍሎ ሰውነት አልታዘዝ ይላል
ይደነዝዛል። አንዳንድ ሬርሊም እንደ ህመም አይነት ነገሮች የሚሰሙ ይችላሉ፣ ግን ያ ሬር ነው። ዋናው ፓራሊሲስ የምንለው በእንግሊዝኛው የአካል መጎዳት ነው። ግማሽ አካል መጎዳት፣
መዛል፣ አለመታዘዝ፣ ከአገልግሎት ውጭ መሆን
በጣም ጥሩ አባባል። ሶስተኛው ምንድን ነው? ራስ ምታት፣ ድንገተኛ ራስ ምታት ሊከሰት ይችላል። እስከ ዛሬ ታይቶ የማይታወቅ አይነት ራስ ምታት። እንደምታውቀው ራስ ምታት በጣም ኮመን ነገር ነው። 98% የዓለም ህዝብ ራስ ምታት ያገኛል። እና እያንዳንዱ ራስ ምታት ማለት ስትሮክ ነው ማለት አለም። ይሄ ግን ቅስበታዊ የሆነ ድንገተኛ የሆነ እስከ ዛሬ ታይቶ የማይታወቅ አይነት ራስ ምታት፣ ከዛም በላይ ደግሞ ሌላ ተዛማጅ ነገሮችን ይዞ የሚመጣ ራስ ምታት ሊሆን ይችላል። የአካል አለመታዘዝን፣ የአይን አለማየትን፣ የመናገር መዛባትን የመሳሰለ የያዘ ራስ ምታት አንደኛው ምልክት ነው። ሌላኛው ምልክት ማየት አለመቻል። ብዙ ጊዜ በአንድ አይን እይታ ሊጠፋ ይችላል፣ ሁለቱም አይን ሊጠፋ ይችላል። ግን በአንደኛው ወይም በሁለቱም አይኖች እይታ አለመኖር የድንገተኛ የስትሮክ ምልክት ነው። ሌላ ደግሞ መሄድ አለመቻል፣ እግር ይከዳል፣ መራመድ ይከዳል። ሰው መቆም አይችልም፣ መውደቅ አለ። አንስቴዲ ጌት እንለዋለን በእንግሊዝኛ፣ ይንገዳግዳል። ይሄ ሁሉ ድንገተኛ ስትሮክ ምልክቶች ናቸው። እነዚህ ምልክቶች በሚከሰቱበት ጊዜ ድንገተኛ ህክምና ሰው ማግኘት አለበት።
አጣዳፊ ህክምና ማግኘት አለበት።
አጣዳፊ ህክምና ግን በምንልበት ጊዜ ለምሳሌ ካፍካን ያለበት ፋሲሊቲ ካፍካን ያለበት ሲቲ ስካን ያለበት ክሊኒክ ወይ ሆስፒታል ቢሆን ይመረጣል። እንግዲህ በአሁን ጊዜ እኛ ሀገር ካፍካን ኤምአርአይ ብዙ ቦታዎች እየገባ ነው። ግን እንደዛ አይነት ያሉ ፋሲሊቲዎች ነው በድንገተኛ ሜዲያ
እንዲህ አለ። ቀደም ብለው የገለጹትን የምርመራ ውጤት በራጅ መሰል በአንጎል ውስጥ ያለውን ሁኔታ የሚያሳዩ ምስሎችን መቅረጽ የሚችሉ መሳሪያዎች ያሉበት ነው። እንግዲህ በቀላሉ አድማጮች እንዲረዱ ነው በግድ ወደ አማርኛ መልሰው፣ ያን አይነት መሳሪያ ያለበት የህክምና ተቋም ቢኬድ ይመረጣል እያሉ ነው። ወዲያው ስለሚታወቅ
ድንገተኛም እርዳታ ማድረግ ይቻላል። እንግዲህ ምንድን ነው በአሁኑ ጊዜ እዚህ አሜሪካን ሀገር የምንጠቀምባቸው ወይም ያደጉ ሀገሮች የሚጠቀሙባቸው ፕሮቶኮሎች አሉ። አንዳንድ ሰዎች በዚህ በስትሮክ በተለይ ኢስኬሚክ ብንለው ማለት ይሄ የደም መዘጋት ባለበት ስትሮክ በአራት ሰዓት እና ከአራት ሰዓት በፊት የደረሱ ሰዎች ልዩ ህክምና ይደረግላቸዋል። እንደዚህ አይነት ቦታዎች ዴዚግኔትድ ስትሮክ ሴንተርስ ይባላሉ በየቦታው። ያ አይነት ነገር ይኖራል። ሁለተኛ ደግሞ የህብለ ሰረሰር እና የአንጎል ሰርጀን ቀዶ ጠጋኝ ሐኪም ያለበት ፋሲሊቲ ደግሞ መሆን አለበት። ምክንያቱም በተለይ በርከት ያለ ደም ከፈሰሰ ያ ደም መውጣት አለበት። ያንን ለማውጣት ደግሞ ቀዶ ጥገና ህክምና ባለሙያ ብቻ ሳይሆን ፋሲሊቲዎችም መኖር አለባቸው። ስለዚህ የስትሮክ ህክምና ላይ ከምናተኩር፣ ምክንያቱም እኛ ሀገር የስትሮክ ህክምና ትንሽ ገና ይመስለኛል በአሁኑ ጊዜ፣ ከስትሮክ ህክምና ላይ ከምናተኩር ስትሮክን መከላከሉ ወሳኙ ነገር ስትሮክ
ከስትሮክ ህክምና መከላከሉ ላይ ብናተኩር ብለዋል ዶክተር ዳንኤል። ስትሮክን እንደምን መከላከል ይቻል ይሆን? የህክምና አማራጮች ውስጥ ሳምንት ከዶክተር ዳንኤል ተስፋዬ ጋር እንመለሳለን። ለዛሬው አመሰግናለሁ። አድማጮች፣ አሁን ተከታዩ ንግድና ምጣኔ ሀብት።
የዛሬው ንግድና ምጣኔ ሀብት ዝግጅት ከአዲስ አበባ ቀላል ባቡር እስከ ኢንዱስትሪ ዘርፍ ልማት ሰፋ ያሉ ዘገባዎች ተካተውበታል። አዘጋጅና አቅራቢ ሄኖክ ሰማግዜር ነው።
መጀመሪያ ለዚህ ለፕሮግራሙ አዳማጮች እና ለእናንተ እንኳን በሰላም አደረሰን ለአዲሱ ዓመት እላለሁ። እንግዲህ የኛ ሁለተኛው የእድገትና ትራንስፎርሜሽን እቅድ ካለፈው ለየት የሚያደርገው እርግጥ አሁንም ቢሆን የግብርና ልማት ያው የመሪነት ሚናውን ይይዛል። ዞሮ ዞሮ ግን ሄዶ ወደ ኢንዱስትሪ ማዕከል ያደረገ ነው የሚሆነው። ምክንያቱም በሚቀጥለው ሶስተኛ የእድገትና ትራንስፎርሜሽን ኢንዱስትሪ ጎልቶና የመሪነት ሚና ይዞ እንዲጫወት ለማለት ነው። ስለዚህ በሂደት የኢንዱስትሪ ወይም ማኒፋክቸሪንግ ኢንዱስትሪ ጎልቶ እንዲወጣ በዚህ የእድገትና ትራንስፎርሜሽን ዘመን ሰፊ ስራ ይጠበቅብናል።
ሰፊ ስራ ይጠበቃል። እርግጥ ነው ባለፈውም በእድገትና ትራንስፎርሜሽን እቅዱ ኢንዱስትሪ ከፍተኛ እድገት ያመጣል ተብሎ ተጠብቆ ነበረ። በእርግጥ ግን በተግባር እንዳየነው የአገልግሎት ዘርፉ ነው በስፋት ሲያድግ የተመለከት ነው። ለምን የኢንዱስትሪ እድገት በኢትዮጵያ ምጣኔ ሀብት ላይ እንደተጠበቀው አልሄደም?
እንግዲህ ያው የራሱ የእድገት አካሄድ ነው። እንግዲህ በአንድ ጊዜ ኢንዱስትሪ ብድግ ብሎ የተፈለገውን እንትን የምንደርስበት አይደለም። ብዙ የማመቻቸት ሁኔታዎች ይጠይቃል። እርግጥ በፖሊሲው በምን በኩል የተቀመጡ ፖሊሲዎች ፌቨራብል ቢሆንም ስቲል ግን ኢንፍራስትራክቸሩ እና ደግሞ ቴክኖሎጂው በአንድ ጊዜ የሚፈለገው ደረጃ አይደርስም። ግን በእድገትና ትራንስፎርሜሽን አንድ እርግጥ ኢንዱስትሪ በ20% ሊያድግ ይችላል። ስለዚህ እድገቱ ጥሩ ነው። እርግጥ እንደተባለው ግን የደረጃ ጉዳይ ነው። ያው የእድገት ደረጃ የእድገት ሂደቱን ጠብቆ ነው መምጣት ያለበት።
እንግዲህ አስቀድመው የገለጹት እድገት አለ 20% ያሉት፣ በስፋት ግን በተለይ መንግስት የሚሰራቸው የኢንዱስትሪ ስራዎች ሲስፋፉ ይታያል። በግል ባለሀብቱ ዘንድ ያለው በኢንዱስትሪ ዘርፎ ያለው ተሳትፎ መስፋት እንዳለበት ነው ጠቅላይ ሚኒስትር ኃይለማርያም ደሳለኝም ሲገልጹት የነበረው። በተለይ ቢሮዬ ድረስ ሊመጣ ይችላል ማንኛውም ባለሀብት በኢንዱስትሪ ዘርፍ እሰማራለሁ ብሎ የገጠሙ ችግሮች ካሉ ቢሮ ድረስ እንዲመጣ ሲሉ ነበረ። ግን በስፋት ሰው እየመጣ እንዳልሆነ ነው ጠቅላይ ሚኒስትሩ የገለጹት። ምን ማትጊያሉ ማበረታቻዎች በተለይ በኢንዱስትሪ ዘርፍ ውስጥ የኢትዮጵያ መንግስት ያስቀመጣቸው የግሉን ዘርፍ ለማበረታታት የሀገር ውስጥንም የውጭንም ባለሀብት?
ማትጊያዎቹ መጀመሪያ ሁኔታዎችን የማመቻቸት ነው። እንግዲህ ለኢንዱስትሪ የሚመች ሁኔታ ማመቻቸት ስንል መጀመሪያ በመሰረተ ልማት እየተደረጉ ያሉ ጥረቶች ለዚህ አስተዋጽኦ አላቸው። ሁለተኛ አሁን በመንገድ ስራ በባቡርም አሁን እየሄድን ያለበት እና በቅርቡም አሁን ወደ አንድ ፈረንጆች አቆጣጠር በዚህ አመት መጨረሻ ማለት ነው ወይም ወደ ታህሳስ አካባቢ እውን የሚሆነው የባቡር መንገድ ለዚህ ተወዳዳሪ እንዲሆን ያደርጓል። ስለዚህ ይሄ አንድ ትልቅ ድጋፍ ነው የሚሆነው ለኢንዱስትሪው መስፋፋት። ሁለተኛ ሶስተኛ በዚህ በመብራት ኃይል እየተደረገ ያለ ኢንቨስትመንት በቂና አስተማማኝ የመብራት ኃይል መስፋፋት ለኢንዱስትሪው ትልቅ ድጋፍ ነው የሚሆነው እና ይሄ የማመቻቸት ጉዳይ ይሄም በጣም ጠቃሚ ነው። ምክንያቱም መብራት ያው ያለ መብራት ኢንዱስትሪ መስፋፋት ሊታሰብ አይችልም እና በመብራት በኩል እያደረግነው ያለው እምርታ ለዚህ አስተዋጽኦ ቀጥተኛ አስተዋጽኦ ያደርጋል። በሌላው በኩል ደግሞ በዚህ በሰው ኃይል ልማት ማለት እነዚህ በዩኒቨርሲቲ በሳይንስ በቴክኖሎጂ በኢንጂነሪንግ በተለያዩ የሚሰለጥኑት ወጣት ኢትዮጵያውያን በአመት ወደ 400-500 ሺህ ግማሽ ሚሊዮን የሚያክል ተማሪ ይማራል በሃይር ኤጁኬሽን ማለት ነው። ይሄም ለራሱ ለኢንዱስትሪው መስፋፋት በጎ አስተዋጽኦ ነው የሚኖረው። ምክንያቱም እንደ ድሮ የሰው ኃይል እጥረት የሰለጠነ የሰው ኃይል እጥረት ጎልቶ የሚታይበት ሁኔታ አይኖርም ማለት ነው። ስለዚህ እነዚህ ሁሉ በተዘዋዋሪ የሚረዱ ሆነው ሌላው ደግሞ በኢንዱስትሪ ዞን ወይም ኢንዱስትሪ ፓርክ ተብሎ የሚነገርለት አሁን በኢንዱስትሪ ፓርክ በርካታ ፓርኮች ለመስራት በእቅድ ውስጥ ተካተዋል። መጀመሪያ እዚህ ቦሌ ለሚ አካባቢ እዚህ አዲስ አበባ አካባቢ ማለት ነው የተጀመረው ኦልሞስት ተጠናቆ የተወሰኑ ባለሀብቶች ወደ ኦፕሬሽን ገብተዋል እና መሬት የተመቻቸ ቦታ የኢንዱስትሪ ቦታ ኢንዱስትሪዎች ተሰባስበው አንድ ቦታ የሚሆንበት እና አስፈላጊውን ሰርቪስ በአንድ ቦታ የሚያገኙበት እና ደግሞ የመብራት፣ የቴሌ፣ የውሃ እንደዚሁም የመንገድ ከዛም በላይ ደግሞ የዌስት ትሪትመንት ደግሞ ኮመን ትሪትመንት ተደርጎ እና ወጪ ቆጣቢ በሆነ መልክ እንዲሰሩ መደገፍ ይሄ ራሱ አንድ ለማበረታቻ ሆኖ በርካታ ባለሀብቶች እና ደግሞ ጥራት ያላቸው ባለሀብቶች በዚህ ዙሪያ እየገቡ ናቸው ያሉት።
እንግዲህ አቶ ታደሰ እንበል እንደው ለምሳሌ ወይዘሪት ልማት አስፋው የተባሉ አንዲት የግል ባለሀብት በኢንዱስትሪው ዘርፍ ለመስራት ቢያስቡ የኢትዮጵያ መንግስት ያስቀመጣቸው ማትጊያዎች፣ ኢንሴንቲቮች ምን እንደሆኑ እስቲ ዘርዘር አድርገው ይግለጹልን።
እሺ፣ ማትጊያዎቹ ተመሳሳይ ናቸው ለውጭም ለሀገር ውስጥም። ግን ልዩነት የሚኖረው ለሀገር ውስጥ የሚያመርተው ለውጭ ለኤክስፖርት የሚያመርተው የበለጠ ማበረታቻ አለው። እንደዚህ ከፋፍለን ብናየው ጥሩ ነው። እንግዲህ አንደኛ የሚያስገቡት ማሽነሪ ኢኩፕመንት ከቀረጥ ነጻ ይገባላቸዋል። ሁለተኛ ምርት ማምረት ሲጀምሩ ከሁለት እስከ 8 ዓመት ሊለያይ የሚችል እንደ ምርቱ አይነት የግብር እፎይታ ያገኛሉ። ከሁለት እስከ 8 ዓመት ባለ ሬንጅ ማለት ነው። ሌሎች የባንክ ብድር ነው። የባንክ ብድር በተመጣጣኝ ኢንተረስት ሬት ለመስጠት መንግስት ዝግጁ ነው። እንዲያውም አሁን ለባንክ የሚሰጠው ድጋፍ ከዚህ በፊት ኢርማርክ ያደረገው በጀት እጅጉን በጣም ከፍ ያለ እንደሆነ ነው ለመግለጽ የምፈልገው። መሬት ያው ኢንዱስትሪ ቅድሚያ ያለው ስለሆነ በሁሉም ክልሎች አዲስ አበባም ጭምር ለመስጠት ዝግጅት አለ።
እንግዲህ በኢንዱስትሪው ዘርፍ የተሰማሩ ባለሀብቶችንም በምናነጋግር ጊዜ በዘርፉ ደግሞ ባለሙያ የሆኑ የምጣኔ ሀብት ባለሙያዎችን ስናነጋግር በመሬትና በአስተዳደር ማበረታቻዎች ረገድ መንግስቱ ያስቀመጣቸው ጥሩ መስፈርቶች ቢኖሩም ግን በትግበራው ላይ ሲመጣ በተለይ የአካባቢ አስተዳደሮች ሁኔታውን በግልጽ የመረዳት ችግር እንዳለ ነው የሚገልጹት። ይሄ ደግሞ የአስተዳደራዊ ማነቆ እንደሆነባቸው ይገልጻሉ። ይህንንስ ለማሳለጥ ምን ስራ ታቅዷል ወደፊት?
አድማጮች፣ አቶ ታደሰ ኃይሌ የኢትዮጵያ ኢንዱስትሪ ሚኒስትር ዴኤታ በመጪው ሳምንት ለቀደመው የሄኖክ ጥያቄ በምጣኔ ሀብት ፕሮግራም መልስ ይሰጣሉ። ለአሁኑ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በ19ኛው ዓመት በዩናይትድ ስቴትስ ደቡብ ክፍል በባርነት ቀንበር ተይዘው የነበሩትን ጥቁር አሜሪካውያንን ነጻ ለማውጣት በድብቅ ይደረግ በነበረው ጥረት በህቡ የሚሰሩ ሰዎች መረብና መደበቂያ ቤቶቹ ህቡ የባቡር መንገድ የሚል መጠሪያ ነበራቸው። አሁን በቅርቡ ኢራቅ ውስጥ ላለው ሁኔታ ፊልም ለመስራት የሄደ ሰው በአሁኑ ወቅትም ዳዕሽ በሚል የአረብኛ መጠሪያ የሚታወቀው እስላማዊ መንግስት ነኝ የሚለው ጽንፈኛ እስላማዊ ቡድን በባርነት የሚይዛቸውን ይዚዲ ሴቶችና ልጃገረዶችን ነጻ ለማውጣት በሚደረገው ጥረት ተመሳሳይ የሰዎች መረብ እንዳለ ለመረዳት ችሏል። ኤድዋርድ ዋትስ የተባለው ፊልም ሰሪ ሴቶችን በማዳን ተግባር ስለሚሳተፉት ሰዎች ብርታትና ድፍረት እንዲሁም በባርነት የተያዙት ወጣት ሴቶች ስላሳለፉት ስቃይ ገልጿል። ኢዘዲን ከመሳሰሉት ውህዳን ህዝቦች የሆኑት ሴቶችና ልጃገረዶች በዳዕሽ እጅ በሚገቡበት ወቅት ከፍተኛ ስቃይ ይደርስባቸዋል። የሰቆቃ፣ በህብረት የመደፈር፣ የባርነትና የመታሰር ተግባሮች ይፈጸሙባቸዋል። ገበያ ላይ እርቃናቸውን ቀርበው ይሸጣሉ፣ ይለወጣሉ። ለዳዕሽ ምልምሎችና ለተዋጊዎቹ በስጦታ መልክ ይሰጣሉ። ሴቶቹ ሙስሊሞች አይደሉም በማለት ዳዕሽ በሚፈጽምባቸው ስቃይ በመደሰት ጉራ ይነዛል። ይሁንና ሙስሊም ሴቶችና ልጃገረዶችም ከስቃይ አልዳኑም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰዎችን ህገወጥ በሆነ መንገድ ስለማዘዋወር ጉዳይ በቅርቡ ባወጣው ዓመታዊ ዘገባ ዳዕሽ በቁጥጥር ስር ያሉትን ሙስሊም ሴቶችንና ልጃገረዶችን በግድ ለተዋጊዎቹ ይድራቸዋል፣ እምቢ ቢሉ ይገድላቸዋል ይላል። አንዲት ከዳዕሽ ያመለጠች የ25 ዓመት ዕድሜ ሶሪያዊት ባለፈው ዓመት ከሲኤንኤን ጋር ባደረገችው ቃለ መጠይቅ በተለይም የውጭ ዜጋ የሆኑት አማጽያን በሴቶች ላይ በሚስቶቻቸውም ላይ ሳይቀር የጭካኔ ተግባር እንደሚፈጽሙ ገልጻለች። አንዳንዴ ሚስትየዋ በተፈጸመባት የወሲብ ጥቃት ምክንያት ለአስቸኳይ ሕክምና ሆስፒታል የምትወሰድበት ጊዜ እንደነበረ ወጣቷ ሴት ገልጻለች። ለደህንነቷ ሲባል ኸዲጃ ተብላ የምትጠራው ሴት ቃለ መጠይቅ ለማድረግ የተስማማችው ሰዎች በተለይም እንደ እሷ በዳዕሽ የፕሮፓጋንዳ ድረገጽ ተታለው የሚገቡ ሴቶችን ለማስጠንቀቅ መሆኑን ጠቁማለች። በእነሱ ፕሮፓጋንዳ የሚታለል ማንም ሰው እንዲኖር አልፈልግም። ትክክለኛ ሙስሊሞቹ እኛንን ብለው የሚያስቡ ብዙ ሴቶች አሉና ነው ስትል አስገንዝባለች። ግጭቶች ባሉባቸው ሀገሮች በሴቶች ላይ የሚፈጸሙትን የወሲብ ጥቃቶች ጉዳይ የሚከታተሉት የተባበሩት መንግስታት ድርጅት ተወካይ ዘይነብ ባንጉራ ዳዕሽ የወሲብ ጥቃትና ሴቶችን ማሰቃየት የርዕዮተ ዓለሙና የአሰራሩ ማዕከል አድርጎታል ሲሉ ገልጸውታል። እንዲህ አይነቱ የጭካኔ ተግባር ሰብአዊ ክብርንና የሰለጠነው ሕዝብ መሰረትን ይንዳል፣ መላ ህብረተሰብን ያወድማል፣ የመረጋጋት ጥረቱ ከባድ እንዲሆን ያደርጋል። ዩናይትድ ስቴትስና አጋሮቿ ዳዕሽን ለማሸነፍ ቆርጠው የተነሱትም ለዚህ ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ከአቀናባሪያችን ፕሮግራሙን ከመራችልን
ጽዮን ግርማ
እንዲሁም ከስርጭት መሐንዲሱ
ሲድራክ ፍራንክሊን ጋር ሆነን ከዕለቱ ዋና አዘጋጅ ትስታበላቸውና ከተቀሩት ባልደረቦቻችን ጋር እዚሁ እንሰናበታለን።
ሰላም፣ ደህና ደሩ። የትግርኛ ፕሮግራም ይቀጥላል።
The Voice of America.